من أنزل الأمطار وفجر الأنهار وأنبت الأزهار تزخرف الجبال ذاك العظيم في علاه من أبدع الكون سواه سبحان الله وبحمد الله ولا إله إلا الله من زين السماء وجمل الفضاء وأرسل الضياء ليرسم الظلال من علم العصفور في الجو أن يطير ومن
إيفل تور لباريس تمثلت የአይፍል ታወር ግንባታ በ1887 ተጀምሮ 26 ወራትን ከፈጀ በኋላ በ1889 ተጠናቋል። ይህ ማማ 321 ሜትር ርዝመት ያለው ሲሆን ለ40 ዓመታት ያህል የዓለማችን ረጅም ሰው ሰራሽ ህንጻ በመሆን አንደኝነትን ተቆናጥቶ ቆይቷል። በአይን ሲታይ ቀላል ክብደት ያለው ቢመስልም ክብደቱ ግን 9000 ቶን ይደርሳል። ይህንን ሐውልት ለመስራት ብዙ መሐንዲሶችና ሰራተኞች ተሳትፈዋል። አዎ፣ እነኚህ ሰዎች ሐውልቱን ሲያቆሙ ማናችንም አላየንም። ነገር ግን በዘመኑ ባንኖርም ብዙ ሰዎች በግንባታው እንደተሳተፉ ግን እርግጠኛ ሆነን መናገር እንችላለን። እስኪ ለማስተዋል እንሞክር። አንድ ሰው መጥቶ ድሮ ሐውልቱ ሳይሰራ በፊት አንድ ትልቅ የብረት መጋዘን ፓሪስ ውስጥ እንደነበረና ሐውልቱም የተሰራው በሰዎች ሳይሆን የብረት መጋዘኑ ሲፈነዳ በተፈጠረው የብረት መገጣጠም መሆኑን ቢነግሮ የሰውየውን ጤና አይጠራጠሩምን? በርግጥም ይጠራጠራሉ። ይህን ሎጂክ ወይም አመክንዮ ለሌሎችም የዓለማችን ታላላቅ የጥበብ ሥራዎች ልናውለው እንችላለን። ለታጅ መሃል መስጂድ ታላቁ የቻይና ግንብ ለሮማዊ ነገስታት ኮልሲየም ወይም ሸንጎ ራሽሞር ተራራ ላይ ለተቀረጹት ግዙፍ አራት የአሜሪካን ፕሬዝዳንቶች ሐውልትና ለግብጾቹ ፒራሚዶች እንዲሁም ለሌሎች እነዚህ ሁሉ የተነደፉትና የተገነቡት በመሐንዲሶችና ግንበኞች መሆኑ ግልጽ ነው። የብሪታንያ ግዙፍ ቅድመ ታሪካዊ ትክል ድንጋዮችም እንዲሁ ቀደም ሲል ስልጣኔዎች እንደነበሩ በተጨባጭ አረጋግጡልናል። እነዚህ ሁሉ ምሳሌዎች አንድን እውነታ የሚያሳዩ ናቸው። ማንኛውም ዝርዝር ንድፍም ሆነ ስርዓት የሚያስፈልገው ነገር ሁሉ ትልቅም ሆነ ትንሽ በርግጥ የነደፈውና የገነባው አካል እንዳለ ያሳያል። ይህ እንግዲህ በትንሹ ነው። ከፍ ብለን ከሄድን ይህ ያለንበት ማለቂያ የለሽ ፍጥረት ዓለም ተጠብቆ እንዲቆይ የሚያደርገው እጅግ ድንቅ ሚዛንና የተለያዩ ባህሪያትን የተላበሱት በሚሊዮን የሚቆጠሩ ፍጥረቶች ሁሉ ፈጣሪ ያላቸው ምን? እንግዲህ ልብ ይበሉ። በዙሪያችን ያሉት ነገሮች በሙሉ በአጋጣሚ መጡ እንጂ በአምላክ የተፈጠሩ አይደሉም ብሎ መናገር የፓሪስ አይፍል ማማ በፍንዳታ ነው የተፈጠረው ከማለት የበለጠ አስቂ ነገር እንደሆነ ግልጽ ነው። ያለምንም ጥርጥር በእያንዳንዱ የፍጥረት ዓለም ጥጋጥግ ሁሉ የምንመለከተው ሚዛን በአንድ ታላቅ ኃይል የተገነባ ነው። ይህ ታላቅ ወሰን የለሽ ኃይል አላህ ሱብሃነሁ ወተዓላ ሲሆን ፍጥረት ዓለሙን እጅግ አስገራሚ አድርጎ ገንብቶታል። ፍጥረት ዓለሙ የአላህ መኖርና ኃያልነት የሚያረጋግጡ ቁጥር የለሽ ማስረጃዎችን ይዟል። የሰው ልጅም ይህን እውነታ ያውቅ ዘንድ አእምሮን የመጠቀም ችሎታ አለው። ቁርአን ውስጥ ሰዎች የአላህን ሱብሃነ ወተዓላ ተአምራቶች በተፈጥሮ ውስጥ ማግኘት እንደሚችሉ እንደሚከተለው ተገልጿል።
خلق السماوات والأرض واختلاف الليل والنهار والفلك التي تجري في البحر بما ينفع الناس وما أنزل الله من السماء إلا فأحيا به الأرض بعد موتها وبث فيها من وتصريف الرياح والسحاب المسخر بين السماء والأرض لآيات لقوم يعقلون.
يا سماياتنا يا مدر مفتر ليلتنا يا كان مفرارك سوتشني متكم نغر تشكما بحر لا يمتكوازو مركب الله ከሰማይ በሚያወርደው ዝናብ ምድርን ከመተች በኋላ ሕያው ማድረጉ ከሷም ላይ ተንቀሳቃሽ ሕይወት ያላቸው ነገሮችን ሁሉ መርጨቱ በሰማይና በምድር መካከለ የሚኖረው ደመና አቂ ለሆኑ ሕዝቦች የአላህን ችሎታና ጥበብ የሚያሳዩ ምልክቶች ናቸው። ሱረቱል በቀራ አንቀጽ 164። በዚህ ፊልም ውስጥ ከነዚህ ማብቂያ ያለሽ ተአምራቶች ውስጥ ጥቂቶቹን ለማየት እንሞክራለን። ፍጥረታቶች ብዛትና መለያየት። በዓለማችን ውስጥ በየትኛውም ቦታ ሁሉ ሕይወት ያላቸውን ነገሮች እናገኛለን። አንዳንዶቹ ልናያቸው የምንችል ሲሆኑ፣ ሌሎቹም ደግሞ የማናያቸው አሉ። ከሚሊዮን በላይ የተለያዩ አይነት ፍጥረታትን በምድር ውስጥና ላይ የምናገኝ ሲሆን ይህም ባለነጠላ የደም ሕዋስ ፍጥረታትን፣ ነፍሳትን፣ የባህር ነዋሪዎችን፣ ተክሎችንና እንስሳትን ያካትታል። ሌላው ቀርቶ አንድ ፍኛ አፈር የተለያየ ባህሪ ያላቸው ፍጥረታቶች መኖሪያ ሆኖ እናገኛለን። የምንተነፍሰው አየርም እንዲሁ ብዙ ፍጥረታትን የያዘ ሲሆን የሰውነታችን ቆዳ እንኳ ከስሩ ብዙ የማናውቃቸውን ፍጥረታትን አስጠግቷል። በሚሊዮን የሚቆጠሩ ባክቴሪያዎችና ባልነጠላ ሴል ሕዋሶች ምግብ እንዲፈጭ ይረዱ ዘንድ በትላልቅ እንስሳዎች አንጀት ውስጥ ይኖራሉ። በምድራችን ያሉ እንስሳት ቁጥርም ከሰዎች ቁጥር እጅጉን የበለጠ ነው። በዙሪያችን ወዳሉ ሰዎች፣ እንስሳትና ተክሎች ካስተዋልን በምድር ውስጥ ፍጥረታት የማይገኙበት አንድም ስንዝር መሬት እንደማይገኝ በተጨባጭ ማረጋገጥ እንችላለን። እነኚህ ሁሉ በትሪሊዮን የሚቆጠሩ ፍጥረታት ደግሞ በተራቸው እጅግ ለየት ያለ አካላዊ ስርዓት፣ የተለየ ሕይወትና ለዓለማችን የተለያየ አስተዋጽኦ አላቸው። እያንዳንዱም የራሱ የሆነ የተፈጠረበት ዓላማ አለው። ከነዚህ ፍጥረታት ውስጥ አንዳቸውም በራሳቸው ውሳኔና ጥረት ወደዚህች ምድር አልመጡም። የተወሳሰበ አካላዊ ስርዓት ያላቸው ሲሆን የፈጠራቸው ደግሞ አላህ ነው። አላህ ሱብሃነ ወተዓላ እነዚህን የተለያዩ ፍጥረታት እንዴት እንደፈጠረ ቁርአን በሚከተለው መልኩ ይነግረናል።
والله خلق كل دابة مما فمنهم من يمشي على بطنه ومنهم من يمشي على رجلين ومنهم من يمشي على أربع يخلق الله ما يشاء إن الله على كل شيء قدير
الله እንስሳትን ሁሉ ከውሃ ፈጠረ ከነሱ ውስጥ በሆዱ የሚሳብ አለ በሁለት እግሮቹም የሚጓዝ አለ በአራት እግሮቹ የሚጓዝም አለ አላህ የሚሻውን ይፈጥራል አላህ ሁሉንም ነገር ቻይ ነው ሱረቱል ኑር አንቀጽ 45 ተአምራዊው የሰው አካል የሰው ልጅ አካል የአላህ ሱብሃነ ወተዓላ ጥበብ ከተንጸባረቀባቸው ተአምራቶች አንዱ ነው። የአላህን ሱብሃነ ወተዓላ መኖር የሚያረጋግጡ ማብቂያ የለሽ ተአምራት በውስጣዊም ሆነ በውጫዊው አካላችን ውስጥ ይገኛሉ። የውጫዊውን አካል አፈጣጠር በማየት ብቻ የአላህን ጥበብ ረቂቅነት ለመረዳት እንችላለን። የሰው ልጅ አካል የተዋቀረው በሁለት እጆች በአካልና በጭንቅላት ሲሆን ይህ አወቃቀር የተመጠነውም እጅግ በተስተካከለ ሁኔታ ነው። ለምሳሌ የእያንዳንዱ ሰው አካል ከጭንቅላቱ 8 ጥፍ የሚተልቅ ሲሆን የእያንዳንዱ ሰው የፊት ርዝመት ደግሞ የአፍንጫውን 3 ጥፍ ያክል ይሆናል። በሁለቱ አይኖቻችን መካከለም ያለው ርቀት የአንድ አይንን ያህል የረዘመ ነው። እንዲሁም በሁለቱ እጆቻችንና እግሮቻችን መካከል ያለው አመጣጥን ለሰው ልጅ እጅግ በተመቸ ሁኔታ ነው። የሰው ልጅ አካል በመድር ላይ ካሉት ማሽኖች ሁሉ እጅግ የተሻለ ነው። እያንዳንዱ ማሽን የሰሪውን ጥበብ እንደሚያሳይ ሁሉ የሰው ልጅ አካልም የፈጣሪውን ወሰን የለሽ ዕውቀትና ችሎታ በሚገባ ያሳያል። የሰው ልጅ ውስጣዊ አካልም እንደዚሁ ብዙ አስገራሚ ነገሮችን ይዟል። የሰው ልጅ አእምሮ የሰው ልጅ አእምሮ በአማካይ 10 ቢሊዮን የአእምሮ ህዋሶችን ወይም ኒውሮን ሴሎችን በውስጡ ይዛል። እነዚህ ሴሎች ወይም ህዋሶች ደግሞ እርስ በርስ በ100 ትሪሊየን ጥልፍልፍ መስመሮች ይገናኛሉ። ይህ ቁጥር እንግዲህ እኛ ከምንረዳው በላይ መሆኑን ለማየት ያህል እንዲሁም የዚህን ቁጥር ብዙነት በተሻለ እንረዳው ዘንድ በምሳሌ ለማየት እንሞክር። የእንግሊዝን 13 እጥፍ የሚሆን ግዙፍ ቦታ እንዳለ አድርገን እናስብ። ይህ ቦታ ደግሞ ሙሉ በሙሉ በዛፍ የተሞላ እንደሆነና እያንዳንዱ ዛፍ ደግሞ 10,000 ቅጠሎች እንዳሉት እንቁጠር። እንግዲህ እነዚህ ቅጠሎች ድምር የአእምሮ ሴሎች ከሚገናኙባቸው መስመሮች ጋር እኩል ነው ማለት ነው። በእነዚህ የግንኙነት መስመሮች ውስጥ ወደ አእምሮና ከአእምሮ የሚተላለፉ መልእክቶች እጅግ በጣም ፈጣን በሆነ መልኩ በሰዓት 320 ኪሎ ሜትር በሆነ ፍጥነት ይጓዛሉ። በአእምሮና በቀሪው ሰውነታችን መካከል ያሉት ነርቮች መልእክትን ለመለዋወጥ ልክ እንደዋና አውራ ጎዳና በመሆን ያገለግላል። ባጭው ሰውነታችን በየአንዳንዷ ደቂቃና ቅጽበት ሁሉ እጅግ ከፍተኛ የትራፊክ እንቅስቃሴን ያስተናግዳል ማለት ነው። በአንዲት ነጠላ ሰከንድ ውስጥ ብቻ በሺ የሚቆጠሩ መልእክቶች በተናጠል በአእምሮና በቀሪው የአካል ክፍል መካከል ይመላለሳል። በአንዲት ደቂቃ ውስጥ ብቻ ከመቶ ሺህ እስከ 1,000,000 የሚደርሱ ኬሚካላዊ ለውጦች በአእምሯችን ውስጥ ይካሄዳሉ። ሌላው ቀርቶ ይህንን ፊልም ያዩ ባለበት ወቅት እንኳን በእያንዳንዷ ሰከንድ 1,000 ጊዜ ውስጥ በሰውነቱ ጡንቻዎችና በአእምሮ መካከል በመቶ የሚቆጠሩ የመልእክት ልውውጦች ተደርጓል። እነኚህ መልእክቶች እያዩ ስላሉት ነገር መረጃ ከመቀበል ባለፈ ወንበሩ ላይ ደገፍ ማለትዎን የሚያዩትን ነገር መረዳቱን የልቡን ምት እስትንፋሱን የአይኑን ምርገብገብ የጸግሩን ማደግ የአፍንጫውን ማሽተትና የጆሮውን መስማት የሚመለከቱ ይሆኑ ይችላል። ከነዚህ ድርጊቶች ውስጥ አንዱን እንኳን በቅጡ ለመረዳት ቢሞክሩ እጅግ ብዙ ገጽ ኬሚካል ቀመሮችን መጻፍ ይኖርብዎታል። በዚህ ቀመር ውስጥ ደግሞ አንዷ እንኳን ብትሳሳት የሰውነትን ሚዛን ልታሳጣት ይችላለች። ይህ የሚዛን መዛባት ጸግሮን ሲያበጥሩ በድንገት እጆንና አይኖን በማበጠሪያው እንዲወጉ ሊያድርጎ ወይም ሲራመዱ ተንገዳግዶ እንዲወድቁ ሊያድርጎ ይችላል። ነገር ግን አላህ ሱብሃነ ወተዓላ የሰው ልጅ እጅግ አስደናቂ በሆነ ሁኔታ ከመፍጠሩ የተነሳ እጅግ ውስብስብ ሥራዎችን እንኳን ያለ እንከን መስራት እንዲችል አድርጎታል። ለዚህ ሁለታውም እናመሰግነው ዘንድ በርግጥም ይጠበቅብናል። አምስቱ የስሜት ዋሳቶች አምስቱ የማየት፣ የመዳሰስ፣ የማሽተት፣ የመስማት እና የመቅመስ ዋሳቶቻችን እጅግ አስደናቂ ተአምራትን ይዟል። ውጫዊውን ዓለም የምንረዳውም በእነዚህ ህዋሳቶች መሆኑ ብዙ ነገሮችን አቅልሎልናል። በእነዚህ ህዋሳቶቻችን የምናገኛቸው ዝርዝር ነገሮች የአላህን የፈጠራ ጥበብ በተጨባጭ ያስታውሱናል። የሰው ልጅ ፍላጎት ማሟላት እንዲችሉ ተደርገው ነው የተፈጠሩት። ለምሳሌ ጆሮአችን መስማት የሚችለው በተወሰነ የመጠን ክልል ውስጥ ያለን ድምጽ ሲሆን ይህ የመጠን ክልልም የመስሚያ ክልል ተብሎ ይጠራል። መጣኔውም ለሰው ልጅ እጅግ ተስማሚ ነው። ነገር ግን በተቃራኒው ጆሮአችን ከዚህ መጠን ባለፈ የመስማት ችሎታ ቢኖረው ኖሮ ሁልጊዜም አላስፈላጊ ድምጾችና ጫጫታዎችን ለመስማት በተገደድን ነበር። ለምሳሌ የራሳችንን የልብ ምት ወይም የነፍሳቶችን እንቅስቃሴ እየሰማን በተረበሽን ነበር። ይህ ደግሞ የማንንም ትዕግስት የሚፈታተን ነገር መሆኑ የማይቀር ነው። የመዳሰስ ችሎታችንም እንዲሁ በተስተካከለ ቅኝት የተመጠነ ነው። ከቆዳዎቻችን ስር ያሉት የመዳሰሻ ነርቮች ስርጭት በምርጥ ሁኔታ የተስተካከለ ነው። ለምሳሌ ለመዳሰስ ዋነኛ መሳሪያ በሆኑት የጣቶቻችን ጫፎች ስር ያሉት የመዳሰሻ ነርፎች ከሌላው የአካል ክፍላችን ይልቅ በብዛት ይገኙበታል። በተቃራኒው ደግሞ ለመዳሰስ ብዙም የማይጠቀሙት እንደ ጀርባ ባሉት አካላት ላይ ያሉት የመዳሰሻ ነርቮች እጅግ ያነሱ ሆነው እናገኛለን። የሰው ልጅ ቆዳ ላይላዩን ሲታይ ቀለል ያለ ቢመስልም በውስጡ ብዙ ስብስብ አወቃቀሮችን የያዘ አካል ነው። እንዲሁም የተደራረቡ ሽፋኖች ያሉት ሲሆን ስሜትን የሚቀበሉ ነርቮችን፣ የመጓጓዣ ዘዴዎችን፣ ሙቀትና ቅዝቃዜን፣ መቆጣጠሪያ ስርዓቶችንና ውጫዊውን የሙቀት መጠን በማገናዘብ የራሳቸውን ሙቀት የሚያስተካክሉ ስርዓቶችን አጠቃሎ የያዘ ውስብስብ አካል ነው። የሰው ልጅ አጥንት እንከን የለሽ ንድፍን ያካትትና 206 አጥንቶችን አሳክቶ የያዘ እጅግ ድንቅ የጥበብ ሥራ ነው። እነዚህን እርሰ በርስ የተስካኩ አጥንቶችን በመጠቀምም የሰው ልጅ ለየት ያሉና ከባድ እንቅስቃሴዎችን ለመፈጸም ይችላል። እነዚህን እርሰ በርስ የተስካኩ አጥንቶችን በመጠቀምም የሰው ልጅ ለየት ያሉና ከባድ እንቅስቃሴዎችን ለመፈጸም ይችላል። በቅርብ ዓመታት ውስጥ እንኳ በሳይንቲስቶችና በመሐንዲሶች በከፍተኛ ጥናት የተፈበረኩት ሮቦቶች የሰው እጅ ያለውን የብቃት ደረጃ ሊደርሱ ቀርቶ ተቀራራቢ ሙከራ እንኳ ማድረግ ተስኗቸዋል። አንድ ላይ በጥምረት የሰውን ልጅ የሚገነቡትን አጥንቶች በተናጠል ስናስተውል ምን አይነት እንከን የለሽ ንድፍ እንዳለው እንረዳለን። በሌላ መልኩ ከዘመናዊው ቴክኖሎጂ አንድ ምሳሌን ወስደን ለማየት እንችላለን። አሁን ባለው ቴክኖሎጂ ረጃጅም ህንፃዎችን ለመገንባት ጥቅም ላይ የሚውለው ፑንቲ ሲሆን ይህም ቃል የሚወክለው በህንፃው ዙሪያ ለመንጠላጠያነት የሚገነቡትን ጥልፍልፍ የብረት መሰላሎች ነው። መሰላሎቹ በሙሉ እርስ በርስ የተስካኩ በመሆናቸው በህንፃው ዙሪያ ለሚሰሩ ስራዎችና ለአርማታ ስራው ድጋፉን ያገለግላሉ። በተጨማሪም የተወሳሰቡ የኮምፒውተር ስሌቶችን በመጠቀም ዘመናዊ ህንጻዎች የተሻለ ጥንካሬ እንዲኖራቸው ለማድረግ ተችሏል። ነገር ግን ውስጣዊው የአጥንታችን አወቃቀር ሊወዳደር በማይችል ሁኔታ ከዚህ ሰው ሰራሽ ስርዓት የላቀው ስብስብነትን ይዟል። በዚህ ለየት ያለ አወቃቀር ምክንያት አጥንቶቻችን እጅግ የተሻለ ጥንካሬ ደረጃ መኖር ብቻ ሳይሆን ለአጠቃቀምም እጅግ ምቹ ስፋትን ያጣመሩ ሊሆኑ ይችላሉ። የሰው ልጅ በርግጥም የፈጣሪው ውጤት መሆኑን ከመያረጋግጡት ማስረጃዎች አንዱ የአጥንቶች መገጣጠሚያ ነው። በተለይ ሰበቃ የሚበዛባቸው መገጣጠሚያዎች ስስና ጠንካራ በሆነና ቀዳዳዎች ባሉት ስጋ መሰል አያያዥ ተያዙ ናቸው። ከዚህ አያያዥ ስር ደግሞ የማለስለሻ ቅባት ያለ ሲሆን አጥንቱ ሲታጠፍና ማያያዣውን ስጋ መሰል ነገር ሲጨምቀው ዘይቱ በመውጣት መገጣጠሚያውን ያለሰልሳል። የሰው ልጆችም በዚህ ድንቅ አፈጣጠራቸው ምክንያት በአይነትም ሆነ በብዛት የተለያዩ ተግባሮችን ለመፈጸም ችሏል። እነዚህ ሁሉ ድንቅ አድንቆች የሚያሳዩት የሰው ልጆች አካል የእንከን የለሽ ጥበብ ውጤት መሆናቸው። የዚህ ጥበብ ባለቤት ደግሞ አላህ ሱብሓነሁ ወተዓላ። በቁርአን ውስጥ አላህ አንድን እውነት እናስተነትን ዘንድ እንዲህ ይለናል።
وانظر الى العظام كيف ننشزها ثم نكسوها لحما فلما تبين لهم قال اعلم ان الله على كل شيء قدير.
አጽሞቹን እንዴት እንደምናስነሳቸውና እንዴት ስጋ እንደምናለብሳቸው ተመልከት። ሱረቱል በቀራ አንቀጽ 259። ልብ ልብ በሰውነት ውስጥ ካሉት እጅግ አስፈላጊ አካሎች ውስጥ አንዱ ነው። በዚህም አስፈላጊነቱ ምክንያት ከውጫዊ ጥቃቶች ይጠበቅ ዘንድ ከደረት አጥንቶች ስር ባለው ከስጋት ነጻ በሆነ ቦታ ውስጥ እንዲቀመጥ ተደርጓል። ልባችን ደም የመርጨት ምቱን የሚጀምረው ገና ከእናታችን ማህፀን ጀምሮ ሲሆን በደቂቃ ውስጥ ያለምንም ማቆም ከሰባ እስከ መቶ ጊዜ ይመታል። ያለው ብቻኛ ረፍት በሁለት ምቶች መካከል ያለው የግማሽ ሰኮንድ ጊዜ ብቻ ነው። የጤነኛ ሰው የልብ ምት በቀን በአማካኝ 10,000 ምት ነው። እንግዲህ የአንድ ሰው ልብ በህይወት ዘመኑ 255 ሚሊዮን ጊዜ ይመታል ማለት ነው። ልባችን የተጣራና ያልተጣራ ደምን ሳይቀላቅል ወደ ተለያዩ የሰውነት ክፍሎች ለማሰራጨት የሚጠቅሙ አራት ክፍሎች አሉት። እነዚህ ክፍሎች ደግሞ በተራቸው በእያንዳንዱ የልብ ምት የሚከፈቱና የሚዘጉ የፍሰት መቆጣጠሪያዎችን ይዟል። እንግዲህ የነዚህ አካላት ጥምረት ነው የልብን አስተናቂ አፈጣጠር የሚያሳየንና የዚህም ፍጥረት አቀናባሪ የዓለማት ሁሉ ጌታ አላህ ሱብሓነሁ ወተዓላ መሆኑን የሚያረጋግጥልን። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል። ጌታችሁ አላህ ይህ ነው፣ ከርሱ ሌላ አምላክ የለም። የሁሉም ነገር ፈጣሪ ነው፣ ስለዚህም በብቸኝነት አምልኩት። እሱ ሁሉን ነገር በበላይነት ይቆጣጠራል። ሱረቱል አንዓም አንቀጽ 102። ተአምራዊው የሰው ልጅ ሹራቦቻችንን መቆለፍ፣ ምግቦችን መከታተፍና መጻፍን የመሳሰሉ ቀላል የሚመስሉ ግን የተወሳሰቡ ድርጊቶችን የምንፈጽመው እጅግ እንከን የለሽ ንድፍ ውጤት በሆኑት እጆቻችን። እጅግ ጠቃሚ ከሆኑት የእጅ ባህሪዎች ውስጥ አንደኛው እጅግ ብዙ አይነት ተግባሮችን በብቃት ለመፈጸም መቻሉ ነው። ክንዶቻችን እቃዎችን በጥንቃቄና በጥንካሬ እንዲያነሱ ያስቻላቸውን ብዙ ጥንቻዎችና ጅማቶች አካተ ይዟል። ሰውነታችን በሙሉ ጥንቃቄን በሚጠይቁ ሚዛኖች ላይ በመገንባቱ የነዚህ የተለያዩ ስርዓቶች በቅንጅት መመራት አስፈላጊ እንቅስቃሴዎችን በብቃት እንድንፈጽም ያስችላል። ይህ ብቻም ሳይሆን ድርጊቶቹን በመፈጸምበት ወቅት ምንም ችግር አለማጋጠሙ በራሱ አስገራሚ ነገር ነው። ሌላው ቀርቶ በጨጓራችን ውስጥ ምግብ ሲፈጭ፣ ልባችን ሲመታና ደማችን በሰውነታችን ውስጥ ሲራወጥ እንኳን አይታወቅም። ሰውነታችን በሙሉም የተገነባው በጥበብ ስለሆነ ስናይም ሆነ ስንሰማ እየታወቀን አይደለም። በርግጥም ተአምረኛው አካላችን ሁሉንም በስርዓቱና በቦታው አስቀማጭ የሆነውን የጌታችንን አላህ ጥበብ አንጸባራቂ አላህ ሱብሃነሁ ወተዓላ በሚከተለው የቁርአን አንቀጽ አፈጣጥራችንን እንድናስተነትን ይነግረናል።
ያ አይሁሃ አልኢንሳኑ ማ ገረከ ቢረብከ አልከሪም الذي خلقك فسواك فعدلك في أي صورة ما شاء ركبك
يسو لجهوي فسوم چربهنو جيته لاي اندتامس يانس عصا من دنو بفتره اكال ملوبا درقهن باستكاك لهم بمرت او كرس النوبت بفترهم جيته لاي اندتامس يانس عصا من دنو سورة الانفطار ከአንቀጽ 6 እስከ 8 የዋልታው ድብ ጸጉርና አስገራሚ ባህሪ። በበረዳማዎቹ ዋልታዎች ላይ መኖር እጅግ አደገኛ ነገር መሆኑ ለማንም ግልጽ የሆነ ነገር ነው። ነገር ግን በዚህ ቦታ አካባቢ ኗሪ የሆኑት እንስሳቶች አስቸጋሪውን የአየር ጸባይ ቋቋሙ ዘንድ ልዩ አፈጣጠር ተችሏቸዋል። በዚህ በረዶ ላይ የሚኖሩት ዋልታ ድቦች ለምሳሌ መዳፋቸው ስር በጸጉር የተሸፈነ ጣፍጣፋ አካል ስላላቸው መሬትን ቆንጠው መያዝ በፍጥነት በረዶ ላይ ለመሮጥ ይችላሉ። የነዚህ ድቦች አይንም ሌላን ተአምር ይዟል። ከአይናቸው ቆብ ስር ያለው ስስ ብርሃን አስተላላፊ ሽፋን ልክ እንደ መነጽር በማገልገል አይናቸው እንዳይታወር ጥበቃ ያደርግላቸዋል። ሌላ በቅዝቃዜ አካባቢ የሚኖሩ እንስሳቶች ዋንኛ ችግር ሙቀታቸውን ጠብቆ ማቆየት ነው። ነገር ግን ድቦቹን ስንመለከት ይህ ችግር በአስገራሚ አፈጣጠር ሲፈታ እናየዋለን። የዋልታ ድቦች 10 ሳንቲሜትር ውፍረት ያለው ጮማ ስላላቸው ሙቀትን አፍኖ የማስቀረት ችሎታ አላቸው። ነገር ግን ዋንኛው ተአምር ያለው ከጸጉሮቻቸው ውስጣዊ አወቃቀር ነው። ይህ ወፍራም ጸጉር የተሰራው ረጃጅም ጸጉሮችን በከበቡ አጫጭር ጸጉሮች ሲሆን ነጭ የሆኑት ረጃጅም ጸጉሮች ብርሃን አስተላላፊ ናቸው። እንግዲህ እነዚህ ነጫጭ ጸጉሮች ላይ የሚያርፈው የፀሐይ ብርሃን ነው ድቦቹ ነጭ መስሎ እንዲታዩ ያደረጋቸው። እነዚህ ረጃጅም ጸጉሮች የሚያገለግሉት ልክ ሙቀትን ለመሳብና አፍኖ ለማቆየት እንደሚጠቅም ትቦ አይነት ነው። ከሚደርሳቸው ሙቀት ውስጥ ቅንጣት ታክል እንኳን ሳትጎድል በመምጠጥ ወደ ድቡ ጥቁር ቆዳ ውስጥ ያስገቡታል። በዚህ እንከን የለሽ አፈጣጠራቸውም የተነሳ አስከፊ ከሆነው ቅዝቃዜ ራሳቸውን ይጠብቃሉ። ድቦቹ ጨረርን በሚጠቀም ካሜራ ውስጥ ሲታዩ ግዙፍ አካላቸውን ከከበባቸው በረዶ ለመለየት የሚቻለው በሚተነፍሱበት ጊዜ በሚፈጠረው ትነት ብቻ ነው። ይህ ሁሉ የሚያሳየን እነዚህ ድቦች የተፈጠሩት በአላህ ሱብሃነሁ ወተዓላ መሆኑንና አፈጣጥራቸው ለሚኖሩበት አካባቢ እጅግ የተመቸ መሆኑን ነው። ፍጡራንም የፈጣሪያቸው ውጤት መሆናቸውን ከሚያረጋግጡ ማስረጃዎች አንዱ ነው። የንስር አይንና አስገራሚ ባህሪ። ንስሮች ከአንድ ሺህ ሜትሮች በላይ ከፍ ብለው መብረር የሚችሉ የውፍ ዝርያዎች ሲሆኑ ታች ያለው መሬት ላይ እየተካሄደ ያለውን ዝርዝር ነገር ሁሉ ማየት የሚያስችሉ አይኖች አሏቸው። የንስር አይን በ300 ዲግሪ ዙሪያውን መቃኘት የሚችል አፈጣጠር ሲኖረው የሚታየውን ነገር ባስፈለገ ጊዜ ከስድስት እስከ ስምንት እጥፍ ድረስ የማተለቅና የማጉላት ችሎታ አለው። ከ4300 ሜትር ከፍታ ላይ በመብረር 30000 ሄክታር መሬትን ዙሪያውን መቃኘት ይችላል። ምግባቸውን ለመፈለግ ከ1500 ሜትር ከፍታ ላይ የበረሩ እጅግ ትንሽ የሆነችን እንቅስቃሴም ሆነ የከለር ለውጥ ለመለየት ይችላል። ንስሮች ይህንን አስገራሚ የማየት ችሎታ ሊጎናጸፉ የቻሉት ብርሃንን ተቀብሎ ማስተላለፍ የሚችሉት የአይኖቻቸው ሴሎች እጅግ ብዙ ስለሆኑ፣ እነዚህ ሴሎች ብርሃኑን ወደ አእምሮ ተቀብለው የሚያስተላልፉ ሲሆን ከሰው ልጅ ሴሎች ጋር ሲወዳደሩ እጅግ ብዛት አላቸው። እንግዲህ ይህ የብዛት ልዩነት ነው ይህንን ድንቅ የማየት ችሎታ ሊፈጥር የቻለው። ንስሮች ይህንን ተአምረኛ አይናቸውን በመጠቀም ምግባቸውን ያድናሉ። ነገር ግን የዚህ ታላቅ ጥበብ ምንጩ ራሳቸው ንስሮቹ ሳይሆኑ ሁሉን አሳምሮ የሚፈጥረው አላህ ሱብሓነሁ ወተዓላ ነው። ይህንንም እውነታ በቁርአን ውስጥ እንደሚከተለው ገልጾታል።
ማ ሚን ዳበተን ኢላ ሁወ አኺዙን ቢናሲየቲሃ።
አንዲትም ተንቀሳቃሽ ፍጡር የለችም በርሱ ቁጥጥር ስር ብትሆን እንጂ። ሱረቱል ሁድ አንቀጽ 56። መደምደሚያ። በዚህ ፊልም ውስጥ ከአላህ ሱብሓነሁ ወተዓላ አልቂ ተአምራቶች ውስጥ እጅግ ጥቂት የሆኑትን አይተናል። እያንዳንዷን ዝርዝር ነገር ባየንም ቁጥር አላህ ሱብሓነሁ ወተዓላ ፍጣሪነቱን እያረጋገጠልን መሆኑን ተረድተናል። ይህንንም የአላህን ሱብሓነሁ ወተዓላ ሚና ማወቅና ሁል ጊዜ ማስታወስ ዋነኛ ኃላፊነታችን ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል።
الله الذي خلق سبع سماوات ومن الأرض مثلهن يتنزل الأمر بينهن لتعلموا أن الله على كل شيء قدير وأن الله قد أحاط بكل شيء علما.
الله يا سبع السماوات يفطر أملاكنا ከምድርም መሰላቸውን ፈጥሯል። አላህ ሁሉንም ነገር አዋቂ መሆኑን ታውቁ ዘንድ ይህንን ገልጾላችኋል። ሱረቱ ጦላቅ አንቀጽ 12። እነዚህን የአላህ ሱብሓነሁ ወተዓላ ግብዣዎች ተቀብለን ማስተንተንም አለብን። ምክንያቱም ሙሉ ለሙሉ ለኛ እንዲመቸው ነው በተሰራና በተስተካከለ ዓለም ውስጥ ተፈጥረናልና። በዚህች ዓለም ላይ ለመፈጠርም ሆነ ከአስገራሚ ሥርዓቶቿ መካከል ለመኖር ያደረግነው ውሳኔም ሆነ አስተዋጽኦ የለም። እንዲሁ አንድ ቀን በዚህ ሁሉ በረከት ውስጥ ራሳችን እናገኘ ነው እንጂ እዚህ ለመገኘታችን እዚህ ግባ የሚባል ተግባር እንኳን አልፈጸምንም። ማየት፣ መስማትና መዳሰስ ችለናል። ግን ይህ ሁሉ የሆነው አላህ ሱብሓነሁ ወተዓላ እንዲሆን ስለፈቀደ ብቻ ነው። በምላሹም እሱን እናመሰግነው ዘንድ እንጂ አላህ ሱብሓነሁ ወተዓላ ከኛ ምንም አይፈልግም። ቁርአን እንዲህ ይላል።
والله اخرجكم من بطون امهاتكم لا تعلمون شيئا وجعل لكم السمع والابصار والافئده لعلكم تشكرون.
አላህ ከእናቶቻችሁ ሆድ ውስጥ ምንም ነገር የማታውቁ ሆናችሁ አወጣችሁ። ታመሰግኑትም ዘንድ መስሚያ ጆሮ፣ መመልከቻ ዓይን እና ማሰቢያ አእምሮ ለገሳችሁ። ሱረቱ ነሐል አንቀጽ 78።